ይህ ምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቻችን እንደምን አመሻችሁ። እስከዚህች ሰዓት ድረስ የታደገን አምላካችን ይክበር ይመስገን። እግዚአብሔር በመውጣታችንና በመግባታችን ሳይለየን ካይኑም እይታ ሳይርቀን እስከዚህች ሰዓት ድረስ ጠብቆናልና እናመሰግነዋለን። ባላችሁበት ስፍራ ሁሉ የእግዚአብሔርን ቸርነት የጌታን በጎነት ሳትረዱ ሳትገነዘቡ አትቀሩም። እግዚአብሔር ምንጊዜም ልጆቹን ለክፉ አሳልፎ አይሰጥም። በመዛላችን በውድቀታችን ጊዜ ሁሉ ያልተለየን እግዚአብሔር ስሙ ይክበር ይመስገን። በዛሬው ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የመዝሙር ጥናታችንን እንቀጥላለን ማለት ነው። በማስቀደም ግን እንደተለመደው ይህንን ዝማሬ እንጋብዛችኋለን።
በስግደት ለርሶ እቆነበሳለሁ፣ በመቅደስ ሞኜ አመልከዋለሁ፣ ለታላቅነቱ ክብርን እንበረከካለሁ፣ 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 እንበረከካለሁ። አምላኬን ታላቅ ነህ ልበል፣ ልቤ በርሱ ሆኖ ደስ ደስ እንዲለው፣ ለቅድስናውም ቅኔ እቀኛለሁ፣ በምሕረቱ ብዛት በፊቱ ቆሜያለሁ፣ በፊቱ ቆሜያለሁ፣ በፊቱ ቆሜያለሁ፣ በፊቱ ቆሜያለሁ፣ በፊቱ ቆሜያለሁ፣ በፊቱ ቆሜያለሁ። ለቅድስናውም ለአምላኬ ሰግዳለሁ፣ የስሙንም ክብር ለእርሱ አመጣለሁ፣ እርሱን በሚፈሩት ፊት ስለቴን ሰጣለሁ፣ በጉባኤ መሃል እርሱን አከብራለሁ፣ እርሱን አከብራለሁ፣ እርሱን አከብራለሁ፣ እርሱን አከብራለሁ፣ እርሱን አከብራለሁ፣ እርሱን አከብራለሁ። ንጉሴና አምላኬን ስሙን አከብራለሁ፣ ለልዑልነቱ ምስጋና ሰዋለሁ፣ በምድርም በሰማይ እንደርሱ ያለ የለም፣ ክብርና ዙፋኑ አይወሰንም፣ 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 አይወሰንም።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ከፍ ያለው በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክ ይያልን። ወደ ጸሎት እናልፋለን።
የዘላለም አምላክ እግዚአብሔር አባታችን፣ እግዚአብሔር ንጉሳችን፣ እግዚአብሔር መሪያችን፣ እግዚአብሔር ታዳጊያችን፣ እናመሰግንሃለን ስለዚህች ምሽት፣ ስለዚህ ቃልህ ደግሞ ስላመቻቸልን ሁኔታዎች ቃልህን እንድናጠና ከጓደኞቻችን ጋር ከቤተሰቦቻችን ጋር ወይንም ለብቻችንም ሆነን እንድንማር እግዚአብሔር ይህንን እድል ስለሰጠን እናመሰግንሃለን። ጌታ ሆይ ብዙዎች ተርበዋል፣ ብዙዎች አንተን ቃል የተጠሙ አሉ። በዚህን ሰዓት ደግሞ እግዚአብሔር ሆይ ከመህረት እንድትገናኛቸው እግዚአብሔር አባቴና አምላኬ የተጠሙትንም የተራቡትንም ደግሞ እግዚአብሔር ሆይ እንድትገናኛቸው በቃል እንድትፈውሳቸውና ሕይወታቸውንም እንድትሰራኔ ባሪያ ጸልያለሁ። የኔንም የምስኪኑን የባሪያህን ሕይወት ተመልከት። አቤቱ ጌታዬና አምላኬ ሆይ ለባሪያዎች ስትናገር እኔን ሳትናገረኝ እኔንም ሳትሰራኝ እንዳታልፍ እግዚአብሔር ሆይ ለምንሃለሁ። ለእያንዳንዳችን የሚሆን በረከት አለ። ጌታዬና አምላኬ ሆይ እነሆ ታላላቆችና ታናናሾች አንተን በሚያደምጡበት በዚህ ሰዓት ደግሞ በእውነት በአባትነት ቋንቋ ደግሞ ሁላችንንም እንድትገናኘንና ሕይወታችንን እንድትሰራን እንጸልያለን። በደላችንን ድካማችንንም ሁሉ ይቅር በለን በጌታ በኢየሱስ ክርስቶስ ስም።
ከበራችሁ አድማጮች፣ ባለፉት ክፍለ ጊዜ ጥናቶቻችን ከመዝሙረ ዳዊት መግቢያና ቀጥል አድርገንም ደግሞ ከምዕራፍ 1 አንዳንድ ሐሳቦችን መመልከታችን ይታወሳል። ለዚህ የመዝሙሮች ስብስብ የተለያዩ ጻፊዎች አንድ ወይም ከዚያ በላይ መዝሙሮች አበርክተዋል። በዳዊት ስም የሚጠሩ 73 መዝሙሮች በመጽሐፉ ውስጥ ተካተዋል ማለታችን የሚታወስ ነው። አለፋልንና ደግሞ ዳዊት ምስጉን ሰው የክፎችን ምክር አይሰማም አይቀበልምም በሚለው ርዕስ ላይ ተመርኩዘን ውሳኔ በማድረግ ረገድ ጌታ ኢየሱስ የእግዚአብሔርን ፈቃድ እንጂ የራሱን ምክንያትና መንገድ ለመቀበል ፈቃደኛ እንዳልነበር ተመልክተናል። የእግዚአብሔርን ፈቃድ አስተማረ እንጂ ጌታ ኢየሱስ ክርስቶስ ለኔ እንደሚመስለኝ ወይም እኔ እንደማስበው በማለት የራሱን ፈቃድ አላስተማረም ማለታችን የሚታወስ ነው። አለፋልና ወደ መጨረሻ ላይ ደግሞ አንዳንድ ሰዎች ኃጢአተኞች የተባሉት ማለቴ ነው ለእግዚአብሔር ደንታ የሌላቸው ሰዎች ሁሉ እንጂ የግድ ክፉ አድራጊዎች ብቻ አይደሉም። በእንዲህ አይነት ሰዎች አይን ፊት እግዚአብሔርን መፍራት የሚባል ነገር የለም። አኗኗራቸውና አስተሳሰባቸው ሁሉ በፍጹም እግዚአብሔር እንደሌለ ያህል ነው። በዙሪያችን የዚህ አይነት ሰዎች ሞልተዋል። ጧት ከመኝታቸው ሲነሱ ክፉ ነገር ያውጠነጥናሉ ያስባሉ እንጂ እግዚአብሔር ፊት በጸሎታ አይቀርቡም ብለን የትምርታችን መደምደሚያ ማድረጋችን የሚታወስ ነው። ወዳጆች ከሌሎች የመጽሐፍ ቅዱስ መጻሕፍት ሁሉ ይልቅ እንዲያውም ከወንጌሎች ሁሉ በላይ የክርስቶስ ማንነትና ክብር ተገልጦ የሚገኘው በመዝሙር መጻሕፍት ውስጥ ነው ማለታችን የሚታወስ ነው። እንግዲህ ዛሬ ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጉና መዝሙረ ዳዊት አንድን አውጡ። መዝሙር አንድን አውጡ። አዎ ወዳጆቼ፣ ኃጢአተኛ ሰው እንደ ፈቀደና እንደ መሰለው ይኖራል። ኃጢአት ማለት ደግሞ ኢላማን ወይም ግብን መሳት ማለት ነው። ልብ በሉ እዚህ ላይ ኃጢአት ማለት ኢላማን ወይም ግብን መሳት ማለት ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋም የሞት መንገድ ነው በማለት መጽሐፍ ቅዱስ የሚናገረው እንደዚህ አይነት ሰዎች ስለሚከተሉት መንገድ ነው። ምሳሌ ምዕራፍ 14 ቁጥር 12 በኋላ ተመልከቱ። እንደገና ደግሞ የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው ይላል። ምሳሌ ምዕራፍ 16 ቁጥር 2 ይመለከቷል። ኃጢአተኛ በሚያደርገውና በሚያስበው ሁሉ ትክክል የሆነ ይመስላል። አስተዋላችሁ? ኃጢአተኛ ሰው በሚያደርገውና በሚያስበው ሁሉ ትክክል የሆነ ይመስላል። ያላወቀው ነገር ቢኖር ኃጢአተኛ መሆኑን ነው። በነቢዩ ኢሳይያስ አማካይነት የተላለፈልን የእግዚአብሔር ቃል ክፉ ሰው መንገዱን በደለኛም ሐሳቡን ይተው ይላል። ኢሳይያስ ምዕራፍ 55 ቁጥር 7ን ልብ ይሏል። ኢሳይያስ 55 ቁጥር 7 በሌላ በኩል ደግሞ ይሄው ነቢይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ ያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በርሱ ላይ አኖረ ይላል። ኢሳይያስ 53 ቁጥር 6ን ተመልከቱ። ኢሳይያስ ምዕራፍ 53 ቁጥር 6 እግዚአብሔር የኃጢአታችንና የበደላችንን ሸክም በሙሉ በርሱ ላይ አኖረ። ቀጥሎ ደግሞ ዋዘኞች ወንበር ያልተቀመጡ ይላል። ዋዘኞችና ፌዘኞች በእግዚአብሔር ሕላዌ የማያምኑ ካዲዎች ናቸው። እንዲህ ያለ ሰው ሕላዌውን ከመካድ አልፎ ለእግዚአብሔር ያለውን ጥላቻና ተቃውሞ በተለያየ ሁኔታ ያንጸባርቃል። እግዚአብሔርን ከመካድና ከመጠራጠር የከፋ የሰው ልጅ ዝቅ የሚልበት ደረጃ ሊኖር አይችልም። እንዲያውም ነፍሰ ገዳዮች፣ ሌቦችና ሰካራሞች እንኳን ከርሱ የከፋ ደረጃ ላይ አይደሉም። ይህ ሁሉ ሆኖ ግን ትዕቢተኛ ስለሆነ እግዚአብሔርን ይንቃል። ማ ኃጢአተኛ ሰው ማለቴ ነው። ቁጥር 1ን በደንብ ተመልከቱ። መጽሐፈ ምሳሌ ውስጥ ደግሞ እንዲህ የሚልን ቃል እናገኛለን። በፌዘኞች እርሱ ያፌዛል፣ ለትሑታን ግን ሞገስን ይሰጣል ይላል። ምሳሌ ምዕራፍ 3 ቁጥር 34ን ይመለከቷል። ምሳሌ ምዕራፍ 3 ቁጥር 34ን በኋላ ተመልከቱ። ቀጥለን የምንመለከተው ደግሞ ምስጉን ሰው ስለሚያደርጋቸው ነገሮች ይሆናል የምንመለከተው። መዝሙር 1 ቁጥር 2ን ተመልከቱ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ይላል። ምናልባት ታስታውሱ እንደሆነ ጌታ ኢየሱስ ከአንድ ሰው ጋኔን ካወጣ በኋላ የሰውየው ውስጣዊ ሕይወትም ንጹሕ እንደሚሆን ተናግሮ ነበር። ጋኔኑ ስለወጣለትና ውስጡ ንጹሕ ስለሆነለትም ሁሉም ነገር መልካም ነው ብሎ ያስባል። ይሁን እንጂ ያ ሰው ሙሉ በሙሉ ልብ በሉ ያ ሰው ሙሉ በሙሉ ከጋኔኑ ቁጥጥር ነጻ ለመሆኑ የሚታየው ብዙ ምሳይ ቆይ ነው። ያ ጋኔል ከእርሱ የከፉ 7 አጋንንትን ይዞ ወደ ሰውየው ሕይወት ሲመለስ የሰውየው ሕይወት አምሮና ለመኖሪያነት ማመች ሆኖ ያገኘዋል። እንደገና ወደዚያ ሰው ሕይወት ይገባል። ለዚያ ሰውም ከበፊቱ ይልቅ ሁኔታው አስከፊ ይሆንበታል። ብዙ ሰዎች ወዳጆቼ ውስጣዊ ሕይወታቸው ቢነጻ ሁሉም ነገር እንደሚስተካከልና ከማንኛውም አይነት ችግር ነጻ እንደሚሆኑ ያስባሉ። ይሁን እንጂ የእግዚአብሔር ሰው ሰላምና እርካታ በአምላኩ ሕግ ነው። አስተዋላችሁ? የእግዚአብሔር ሰው ሰላምና እርካታው በአምላኩ ሕግ ነው የሚገኘው። በእግዚአብሔር ሕግ ደስ ይለዋል ይላል ቃሉ። ልብ በሉ። አስተዋላችሁ አይደል? ቁጥር 2ን ተመልከቱ። በእግዚአብሔር ሕግ ደስ ይለዋል የሚለው ሐረግ እጅግ ታላቅ ቃል ነው። በሌላ አነጋገር በእግዚአብሔር ቃል ደስ ይለዋል ማለት ነው። የእግዚአብሔር ቃል አሰልቺና አታካች አይሆንበትም። መጽሐፍ ቅዱስን ማንበብ ጣፋጭና አስደሳች ይሆንለታል። በእግዚአብሔር ደስ የሚለው ሰው ምስጉን ሰው ነው። በዘመናችን ወንጀልና አመጽ የነገሰው፣ ትዳርና ቤተሰብ የሚፈርሰው፣ ሰዎች አላስፈላጊ ችግርና መከራ ውስጥ የሚወድቁት እግዚአብሔር ሕግ ደንታ ቢስ ከመሆናቸው የተነሳ ነው። የእግዚአብሔር ቃል ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም በማለት ጉዳዩን ግልጽ አድርጎታል። አንደኛ ዮሐንስ ምዕራፍ 5 ቁጥር 3ን ልብ ይሏል። አንደኛ ዮሐንስ ምዕራፍ 5 ቁጥር 3ን በኋላ ተመልከቱ። በአሁኑ ዘመን ያሉ አማኞች ማክበር ያለባቸው 10ን ትእዛዞች ብቻ አይደሉም። ሆኖም ትእዛዛቱ ከባዶችና እንደ ሸክም የሚቆጠሩ አይደሉም። በጸጋ ድነናል ስንል ወዳጆቼ ሕግ አስፈልገንም፣ በሕግ ወጥነት እንኖራለን ወይም በመሰለንና በፈለግነው መንገድ እንኖራለን የሚሉ አስተሳሰብ ለእግዚአብሔር ቃል ባዕድ ነው። ይህንን በደንብ ማስተዋል አለባችሁ። ሐዋርያው ወንድሞች ሆይ ይላቸዋል ለገላትያ ሰዎች፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ ሲል በገላትያ ምዕራፍ 5 ቁጥር 13 ላይ ይናገራል። ነጻነት ሲባል ኃጢአትን ለማድረግ ነጻ መሆን ማለት አይደለም። እርግጥ ነው ደህንነትን ለመቀበል 10ን ትእዛዞች ማሟላት አይኖርብንም። እንዲህ ስለተባለ ግን ትእዛዛቱን በሚጻረር ሁኔታ ለመኖር ነጻ ነን ማለትም አይደለም። የእግዚአብሔርን ሕግ በሚገባ መፈጸም አንችልም። እግዚአብሔር ፍጽምናን ይጠብቅብናል። እኔና እናንተ ግን የፍጽምና ሕይወት ሊኖረን አይችልም። ወደ እግዚአብሔር የምንመጣው በእምነት ነው። ይህንን ተረዱልኝ። እኔና እናንተ ወደ እግዚአብሔር የምንመጣው በእምነት ነው። በቃ በእምነት የዳንን ከሆነ ሕጉ ከሚጠብቀው በላይ እንኖራለን። ሕይወታችን የመንፈስ ቅዱስ ፍሬን ያፈራል። የመንፈስ ፍሬዎች ደግሞ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ ታማኝነት፣ የዋህነትና ራስን መግዛት ናቸው። ጸጋ ይቆጣጠረናል። ጸጋ ወዳጆቼ ይመራናል። እግዚአብሔር ይክበር ይመስገን። ይህ ክፍል ሕጉንም በቀንና በሌሊት ያስባል ይላል። ቁጥር 2ን ተመልከቱ። ማሰብ የሚለው ቃል ባይምሮ ማመላለስና ማሰላሰል ተብሎ ሊተረጎም ይችላል። በዚህ ክፍል ማሰብ የሚለው ቃል ባይምሮ ማመላለስና ማሰላሰል ተብሎ ሊተረጎም ይችላል። አንዲት ላም ቀን የበላችውን ሳር መልሳታ መነጅጋለች። ማሰብና ማሰላሰልም ተመሳሳይ ትርጉም አለው። ያነበብነውን እንደገና እናስባለን፣ እንደገና እናሰላስለዋለን። ዛሬ ግን አማኞች ከእንዲህ አይነቱ ሕይወት ተዘናክተዋል፣ ወድቀዋል። ያዕቆብ እንደሚለው በመስታወት ፊቱን እንደሚመለከትና በኋላ ግን እንደሚረሳ ሰው አይነት ሆነዋል። የዛሬዎቹ ክርስቲያኖች ማለቴ ነው። ያዕቆብ ምዕራፍ 1 ቁጥር 24ን በኋላ ተመልከቱ። ወዳጆቼ የእግዚአብሔር ቃል ሕይወታችንን እንዲያንጸው እንዲሞርደውና እንዲቀርጸው ይገባል። ከቃሉ በተለየ ሁኔታ እግዚአብሔርን እናንተን የሚያሳድግበት ፕሮግራም ወይም እቅድ ወይንም ደግሞ ዘዴ የለውም። በቤተ ክርስቲያን ሥራ ወይም አገልግሎት እንቅስቃሴ የምታበዙ ልትሆኑ ትችላላችሁ። ይሁን እንጂ በመንፈሳዊ ሕይወት የሚያሳድጋችሁ እንቅስቃሴያችሁ አይደለም። ልክ እንደ አንድ የሕይወታችሁ ወይም ያካላችሁ ክፍል እስኪሆን ድረስ ቃሉን ማሰብና ማሰላሰል ይኖርባችኋል። ይህን ቃል እንደገና ብደግምላችሁ ደስ ይለኛል ወዳጆቼ። ልብ በሉ፣ በቤተ ክርስቲያን ሥራ ብዙ የምትሳተፉ ብዙ የምታገለግሉ ልትሆኑ ትችላላችሁ። ይሁን እንጂ በመንፈሳዊ ሕይወት የሚያሳድጋችሁ እንቅስቃሴያችሁ ወይም አገልግሎታችሁ አይደለም። ልክ እንደ አንድ የሕይወታችሁ ወይም ያካላችሁ ክፍል ልድገመው፣ እንደ አንድ የሕይወታችሁ ወይም ያካላችሁ ክፍል እስኪሆን ድረስ ቃሉን ማሰብና ልብ በሉ ማሰብና ማሰላሰል ይኖርባችኋል። የምስጉን ሰው ሥራ ይሄው ነው። እግዚአብሔር ሁላችንንም ይርዳን ወዳጆች።
ለሞት የሚናደፍ ከተላላፊ የሰላም ወላፍራሽ አጥር ሰብሮ ጠፊ ስምን አስደልዞ ከሕይወት መጠፋቶ ለጠላት ተማርኮ ለዓለም እጅ ሰማቶ መሸሽ ምን ያዋጣል ከአምላክ ተለይቶ ከአምላክ ተለይቶ።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ጊዜ ወደ መጨረሻ ላይ ከበቃን ይህንን ዝማሬ በኋላ እንመለስበታለን። ሙሉ ቀን መለሰ ነበር ያገለገለን። አሁን ደግሞ ከቁጥር 3 በመቀጠል የምስጉን ሰው ኃይል ምን እንደሆነ እንመለከታለን። እንዲህ ይላል፣ እርሱም በውሃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። ምስጉን ሰው በወንዝ ዳር የተተከለ አትክልት ይመስላል። በዕብራይስጥ ቋንቋ አነጋገር ፈሊጥ ወንዝ ብዛትና መትረፍረፍን ነው የሚያመለክተው። አስተዋላችሁ? በዕብራይስጥ ቋንቋ አነጋገር ፈሊጥ ወንዝ ብዛትና መትረፍረፍን ነው የሚያመለክተው። ምስጉን ሰው በዓላማ የተተከለ እንጂ እንዲሁ የሚበቅል ወፍ ዘራሽ ዛፍ አይደለም። በበኩሌ ይህ የሚያመለክተው ዳግም መወለድን ሳይሆን እንደማይቀር አስባለሁ። ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 3 ያለውን ስፍራ ብትመለከቱ ልባቸው የተሰበረውን እጠግን ዘንድ ለተማረኩት ነጻነትን ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያለክሱትን ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በባመድ ፈንታ አክሊልን በለክሶም ፈንታ የደስታን ዘይት ባዘንም ፈንታ የምዝጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል ይላል። እግዚአብሔር እንዲሁ ሳይዘሩት በሚበቅል ዛፍ አይጠቀምም። ዛፎቹ በራሱ አትክልት ስፍራ የተተከሉና የርሱን ወንዝ ውሃ የሚጠጡ መሆን አለባቸው። የወንዝ ውሃ የተባለው የእግዚአብሔር ቃል ነው። አስተዋላችሁ አይደላም? የወንዝ ውሃ የተባለው የእግዚአብሔር ቃል ነው። ምናልባትም አንዳንዶቻችሁ እርግጠኛ ሆነ ነው የምትናገረው እንዲያበበትሉኝ ይሆናል። አዎን ነው መልሴ። አዎን ወዳጆቼ፣ እኔ እርግጠኛ ሆኜ ነው የምናገረው። ኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 ኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 ያለው ደግሞ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ካፌ የሚወጣ ቃሌ እንዲሁ ይሆናል ይላል። አይደለም እንዴ ታዲያ? እግዚአብሔር ከሰማይ እንደሚወርድ ዝናብ ቃሉን በሕዝቡ ላይ ያፈሳል። ልብ በሉልኝ። እግዚአብሔር ልክ ከሰማይ እንደሚወርድ ዝናብ ቃሉን በሕዝቡ ላይ ያፈሳል። የዚህ የራዲዮ አገልግሎት ደግሞ የእግዚአብሔር ቃል ለሁሉም እንዲዳረስ የማድረግ ድርሻው በጣም ከፍተኛ ነው። ዛፎች እንዲያድጉ የሚያደርግ የእግዚአብሔር ቃል ነው። የእግዚአብሔር ቃል መንፈሳዊ መብል መጠጥም ነው። የእግዚአብሔር ቃል ያነጻል፣ ይቀድሳል። እያንዳንዱ ዛፍ ጊዜውን ጠብቆ ፍሬ ያፈራል። የእግዚአብሔር ዛፍ ሁሉ በጊዜው ፍሬ አለማፍራቱ ደግሞ የሚገርም ነው። ጊዜውን ጠብቆ እንዲያፈራ የሚያደርገውም የእግዚአብሔር ኃይል ነው። ዛሬ ስለ ክርስቲያናዊ እንቅስቃሴ ብዙ ሲባል ሲነገር ሲወራ ምን ሰማለን? የክርስትና ሕይወት ግቡ ነፍሳትን ማዳን ነው ሲባል ምን ሰማለን? በበኩሌ በዚህ አባባል አልስማማም። የእግዚአብሔር ቃልም እንደዛ አይልም። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ 16 ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ 16 ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን ይላል። የተጠራ ነው ወዳጆቼ የእግዚአብሔርን ቃል እንድናደርስ ነው። ሰዎችን ወደ ክርስቶስ ማምጣት ግን የመንፈስ ቅዱስ ሥራ ነው። የራዲዮ ፕሮግራማችንን አድምጠው ብዙዎች ሰዎች ወደ ክርስቶስ እንደሚመጡ እናውቃለን። ያንን ያደረግነው እኛ ለመሆናችንን እናውቃለን። እኛ ቃሉን እንሰብካለን። አምላካችን ደግሞ ድል ይሰጠናል። ምናልባት አንዳንዶች የወንጌል ቃል ሰምተው ውሳኔ ባያደርጉ እንኳ ለነርሱ ለሞት የሚሆን የሞት ሽታ ይሆንባቸዋል ማለት ነው። ዛፍ ሁሉ ፍሬውን የሚሰጠው ወዳጆቼ በወቅቱ ነው። ያለ ወቅቱ ፍሬ መስጠት አይችልም። ፍሬውን እንዲሰጥ የሚጠበቅበት ዛፍ የረጅም ጊዜን ክብካቤና ጥንቃቄ የሚደረግለት ዛፍ ነው። በተመሳሳይ ሁኔታ የኛ ድርሻ የእግዚአብሔርን ቃል መዝራት ነው። እንዲያድግና ፍሬ እንዲያፈራ ማድረግ ደግሞ የእግዚአብሔር ሥራ ነው። ቀጥሎ ደግሞ ዳዊት ቅጠሏም እንደማይረግፍ ዛፍ ይሆናል ይላል። ቅጠል የክርስትና ሕይወታችንን ውስጣዊ ምስክርነት ያመለክታል። ቶሎ ቶሎ ጻፍ ጻፍ አድርጉ። ቅጠል የክርስትና ሕይወታችንን ውስጣዊ ምስክርነት ያመለክታል። ውስጣዊ ምስክርነት ያመለክታል። ምን ጊዜም ቢሆን ከአንድ ዛፍ ቅጠል አይጠፋም። የክርስትና ሕይወት ምስክርነታችን መደብዘዝ ወይም መጨለም የለበትም። ከዛፍ ቅጠል እንደማይታጣ ሁሉ ከክርስቲያን ሕይወትም መልካም ምስክርነት መታጣት የለበትም። ልብ በሉ። ከዛፍ ቅጠል እንደማይታጣ ሁሉ ከኛ ከክርስቲያን ሕይወትም መልካም ምስክርነት መታጣት የለበትም። ወዳጆቼ የሚሰራ ሁሉ ይከናወንለታል ይላል ዳዊት። ሀብትና ንብረታችን እንዲሁም የሥራችን መከናወን ለእግዚአብሔር ክብር እስካዋል ነው ድረስ መልካም ነው። የቁጥርና የመጠን ብዛት ግን በራሱ የመከናወን ምልክት ሊሆን አይችልም። ዋናውና ትልቁ ነገር ክርስቶስን ማግኘት ነው። ቁሳዊ ብልጽግናዎች በሙሉ ዜሮ ናቸው። ቁም ነገር የሚኖረው ከነዚያ ዜሮች በፊት አንድ ቁጥር ሲኖር ነው። የክፎች ጣፈንታ ግን ከዚህ የተለየ ነው። ቁጥር 4 እና 5ን ተመልከቱ። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞች በጻድቃን ማኅበር አይቆሙም ይላል። ስለ ሁለት ሰዎች፣ ስለ ሁለት መንገዶች፣ ስለ ሁለት ፍጻሜዎች እስካሁን ድረስ ተመልክተናል።
አንደኛው ወደ ህይወት ሲመራ ሌላኛው ደግሞ ወደ ሞት ይመራል። መልካምና ክፉን እግዚአብሔር ነግሮናል። አንዳንድ ሰዎች ግን የትኛው መልካም የትኛው ደግሞ ክፉ እንደሆነ ለመረዳት ግራ ገብቶናል ይላሉ። እግዚአብሔር ግን አስረግጦ ነግሮናል። ስለሆነም ለየፍልስፍናውና ለየዘመኑ በሚስማማው ሁኔታ ቃሉ አይለዋወጥም። እግዚአብሔር የጻድቃንን መንገድ ያውቃልና ይላል ዳዊት በቁጥር 6 ላይ። የክፎች መንገድ ግን ተጠፋለች ይላል መጽሐፈ ምሳሌ ምዕራፍ 10 ቁጥር 28 የጻድቃን አለኝታ ደስታ ነው፣ የኃጥኣን ተስፋ ግን ይጠፋል ይላል። ጌታ ኢየሱስም በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው በማለት መክሮናል። ወዳጆቼ መንገድ እውነትና ሕይወት በሆነው በኢየሱስ ክርስቶስ በኩል ወደ እግዚአብሔር እንምጣ። ያኔ ዘላለማዊ ሕይወት እንቀበላለን። ኢየሱስ ራሱ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ብሏል። ዮሐንስ ምዕራፍ 10 ቁጥር 10ን በኋላ ተመልከቱ። ወዳጆቼ በመዝሙር ምዕራፍ 1 የተገለጸውን ምዝጉን ሰው ሆኖ መገኘት ምንኛ መታደል ነው! ምንኛስ መባረክ ነው! እግዚአብሔር ይክበር ይመስገን።
ስለዚህ ድንቅ ቃሉ አሁንም ይክበር ይመስገን ይላል። እዚሁ እንሰናበታችኋለን። ተናደዱ
ትርፉ ሞት ነውና ነፍሴ አትወራውይ አይጠቅምሽምና ነገር ግን ነፍሴ ሆይ ለእግዚአብሔር ተገዢ በረከትሽ ይብዛ ለአምላክሽ ታዘዢ በመቅደሱ ሆነሽ ምስጋናውን አብዢ በተከፈለ ልብ ለምን ትኖሪያለሽ የሁለት ጌቶች ባሪያ እንዴት ሆኛለሽ ነፍሴ ሆይ ምረጪ ማንን ትወጃለሽ ከኢየሱስ ከዓለም የቱን ታመልኪያለሽ በጌታ ቤት ኖረሽ ፍሬ አላፈራሽም ወደ ዓለምም ሄደሽ አልተቃናለሽም እንደ ሥጋሽ ምኞት አልተሳካልሽም ተቅበዘበሽ እንጂ ነፍሴ አልተደሰትሽም ስለዚህ ነፍሴ ሆይ በእግዚአብሔር ታመኚ እንደ ቀድሞ ኑሮሽ ብቻሽን አትሁኚ አሁንም ነፍሴ ሆይ እግዚአብሔርን ባርኪ በሆነ ባልሆነው ሰላም አታውቂ በዓይን አምሮት ተስበሽ በምኞት ተጠልፈሽ